Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሐምሌ 19 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
የምሽቱ አስተናጋጆቻችሁ ቆንጂት ታዬና
እኔም ሶሎሞን አባተ ነን።
እያረፈ ነው አውሮፕላኑ። ሰለሞን፣ አሁን እያወራን ኤርፎርስ ዋን ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሷል። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ከስፍራው ደርሰዋል። ከሌሎች ባለስልጣናት ጋር በመሆን በብዛት ተሰልፈው ይታያሉ። የፕሬዚዳንት ኦባማ ከአውሮፕላኑ እየወረዱ ነው። ሰለሞን፣ በአሁኑ ሰዓት ፕሬዚዳንት ባራክ ኦባማ ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚዳንት በመሆን አዲስ አበባ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። በአሁኑ ሰዓት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር እየተጨባበጡ ይገኛሉ።
በአብይ ርዕስ ዘገባ አለን።
ኬንያ እንግዲህ ላለፉት 3 ቀናት እንግዳ እንደምትቀበል አገር ሳይሆን የቆየችው እንደ ክርስማስ በዓል ነበረ። ህዝቡ የነበረው ስሜት በየቦታው በየከተማው በየቦታው በየመንገዱ ያለው ሁኔታ በእርግጥ ደስታ ነበር እና ህዝቡ በጣም ኤግዛይትድ ሆኖ ነው
ሁሉም ሰው
ባራክ ኦባማን የተቀበለው። እዚህ
የፕሬዝደንት ባራክ ኦባማን የኬንያ ጉዞ አስመልክቶ አንድ በኬንያ የሚገኝ ኢትዮጵያዊ ጋር ካደረግነው አጭር ምልልስ የወሰድነው ነው። በምሽቱ ዘገባ እናቀርበዋለን።
ለዚህ ምሽት መደበኛው መስታወት ሳይኖረንም ይቅርታ እንጠይቃለን። አሁን ዋና ዋና የዓለም ዜና እናሰማችሁ። ቆንጅት ታየ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ማምሻውን ኢትዮጵያ ገብተዋል። ሚስተር ኦባማ አዲስ አበባ በሚያደርጉት የሁለት ቀን ቆይታ ሽብርተኝነትን፣ ሰብአዊ መብቶችንና የደቡብ ሱዳንን የእርስ በርስ ጦርነት በተመለከቱ ጉዳዮች ላይ ያተኮሩ ውይይቶችን ያደርጋሉ። ፕሬዚደንት ኦባማ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አቀባበል አድርገውላቸዋል። ከዚያም ከዩናይትድ ስቴትስ ኤምባሲ አባላት ጋር ለመገናኘት ወደ ኤምባሲው አምርተዋል። ፕሬዚደንት ኦባማ ነገ ሰኞ ከኢትዮጵያ መሪዎች ጋር ውይይት ያደርጋሉ። ከዚያም ከምስራቅ አፍሪቃ ሀገሮች ርዕሰ ብሔራት ጋር በደቡብ ሱዳን ግጭት ዙሪያ ስብሰባ እንደሚያደርጉ ተነግሯል። ፕሬዚደንቱ ወደ ኢትዮጵያ የሄዱት የአባታቸው የትውልድ ሀገር በሆነችው በኬንያ የሁለት ቀናት ጉብኝታቸውን ካጠናቀቁ በኋላ ሲሆን በዚያ የሀገራችን ልጅ ተብለው የደመቀ አቀባበል ተደርጎላቸዋል። ፕሬዚደንት ባራክ ኦባማ ዛሬ ማታ ወደ ኢትዮጵያ ከማምራታቸው በፊት በናይሮቢ ባደረጉት ንግግር ኬንያ በችግሮች የተሞላ ነገር ግን ትልቅ ተስፋም የሰነቀ መስቀለኛ መንገድ ላይ ነች ብለዋል። ከአልቃይዳ ግብረብር የሆነውን ነውጠኛ ቡድን አልሸባብን በመውጋት የዩናይትድ ስቴትስ ቁልፍ አጋር የሆነችው ኢትዮጵያ ስልጣን ላይ ያለ የአሜሪካ መሪ ሲጎበኛት ፕሬዚደንት ባራክ ኦባማ የመጀመሪያ ናቸው። የደቡብ ሱዳን ፕሬዚደንትና ተቃዋሚ መሪው የእርስ በርስ ጦርነቱን ለማክተም የቀረበላቸውን እቅድ የማይፈርሙ ቢሆን ቀጣዩ እርምጃ ምን እንደሚሆን መሪዎች የሚነጋገሩበት መሆኑን የዩናይትድ ስቴትስ ከፍተኛ የአስተዳደሩ ባለስልጣናት ገልጸዋል። የጦር መሳሪያ ማዕቀብና በዋና ዋናዎቹ መሪዎች ላይ ዓለም አቀፍ እገዳ የመጣል እርምጃም ሊካተት እንደሚችል ባለስልጣናቱ ጠቁመዋል። ፕሬዚደንት ኦባማ ከኢትዮጵያ መሪዎች ጋር በሚያደርጉት ውይይት የሰብአዊ መብት ሬኮርዶችን የሚያነሱ መሆኑን ዋይት ሀውስ አስታውቋል። የመብት ተሟጋች ድርጅቶች የኢትዮጵያ መንግስት ጋዜጠኞችንና የፖለቲካ ተቃዋሚዎችን ያስራል፣ የሀገሪቱን አስተዳደር ወደ አንድ ፓርቲ አገዛዝ ቀይሮታል በማለት አጥብቀው ይነቅፋሉ። ገዢው ፓርቲ ኢህአደግ በዘንድሮ ምርጫ የምክር ቤቱን መቀመጫዎች ሙሉ በሙሉ መያዙ ይታወቃል። ፕሬዚደንት ባራክ ኦባማ የፊታችን ማክሰኞ ደግሞ ወደ ዋሽንግተን ከመመለሳቸው አስቀድሞ በአዲስ አበባ የሚገኘውን የአፍሪካ ህብረት ጽህፈት ቤት ይጎበኛሉ። ከዜና በኋላ ለፕሬዚደንቱ በአዲስ አበባ ስለተደረገው አቀባበል ዘገባ ይኖረናል። ሚስተር ኦባማ የኬንያ የሶስት ቀናት ጉብኝታቸውን ዛሬ ያጠናቀቁት እንደ ግለሰብ የወላጅ አባታቸውን የኬንያን ያስተዳደግ ሁኔታ መለስ ብሎ በቃኘ ንግግር ነበር። ኬንያውያን በተለይ ወጣቱ ተስፋ አለው ብለዋል ፕሬዝደንቱ።
A young ambitious Kenyan today should not have to do what my grandfather did and serve
ዛሬ አንድ ጎበዝ ኬንያዊ የኔ አያት በኖሩባት ባዕድ ጌታን ያገለገለ መኖር የለበትም። የኔ አባት እንዳደረገው ጥሩ ትምህርት ለማግኘት ድል ለማግኘት አገር ጥላችሁ መሄድ የለባችሁም። ኬንያ በያዘችው እርምጃ በእናንተ እምቅ ኃይል እዚሁ አሁኑኑ የራሳችሁን ወደፊት እጣ ፈንታ መገንባት ትችላላችሁ።
ትናንት ፕሬዝደንት ኦባማ ዩናይትድ ስቴትስ እና ኬንያ ሽብርተኝነትን ለመጋፈጥ በጋራ አንድ ሆነው ቆመዋል ሲሉ አስረድተዋል። የተመሳሳይ ጾታ ግንኙነት ፈጻሚዎችን መብቶች በተመለከተ ግን የኬንያው ፕሬዝደንት ኡሁሩ ኬንያታ ከሚስተር ኦባማ ጋር አልተስማሙም።
For Kenyans today, the issue of gay rights is really a non-issue. We want to focus
የተመሳሳይ ጾታ ግንኙነት ፈጻሚዎች መብት ጉዳይ ዛሬ ለኬንያውያን አሳሳቢ ጉዳይ አይደለም። እኛ የምንፈልገው በህዝባችን የዕለት ተዕለት ኑሮ ላይ ማተኮር ነው። ከፕሬዚደንት ኦባማ ጋር በጤና ጉዳይ ያደረግነው ውይይት እጅግ ጠቃሚ ነበር።
የሚስተር ኦባማ የአፍሪካ ጉብኝት የሰብአዊ መብት ጥያቄዎችን አብዝቶ አስነስቷል። ፕሬዝደንቱ ለጉዟቸው ከመነሳታቸው አስቀድሞ የሰብአዊ መብት ተሟጋች ቡድኖች በሁለቱም ሀገሮች የመሰረታዊ መብት ከበሬታ ለውጥ እርምጃዎች እንዲወሰዱ እንዲጠይቁ ፕሬዝደንቱን አሳስበዋቸዋል። በሰብአዊ መብት ቡድኖቹ ጥሪ ዙሪያ የተጠናቀረ ዘገባ በሁለተኛው አጋማሽ ይቀርባል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ ዋና ከተማ ሞቃዲሾ ውስጥ የቻይናና የግብጽ ኤምባሲዎች በሚገኙበት ሆቴል አጠገብ መኪና ላይ የተጠመደ ቦምብ ፈነዳ፣ ቢያንስ 13 ሰዎችን ገደለ። ሞቃዲሾ አውሮፕላን ጣቢያ አጠገብ በሚገኘው ሆቴል ጀዚራ ኢላማ ያደረገው ፍንዳታ የሶማሊያው ጽንፈኛ ቡድን አልሸባብ ኃላፊነት እንደወሰደ ታውቋል። ሆቴሉ ከውጪ ዲፕሎማቶች ሌላ የምክር ቤት አባላትና ጋዜጠኞች በብዛት የሚያዘወትሩት እንደሆነም ተነግሯል። ከሞቱት በተጨማሪ ከ20 የሚበልጡ ቁስለኞች ወደ ሆስፒታል መወሰዳቸውን የአምቡላንስ አገልግሎት ምንጮች ጠቅሰዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ፣ በ22 ሜትር ባንድ በ13865 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሐምሌ 19 2007 ዓመተ ምህረት ምሽት ፕሮግራም ነው።
አድማጮች፣ አሁን የምሽቱ አብይ ዘገባ ይቀርባል።
አርባ አራተኛው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኢትዮጵያን ለመጎብኘት የመጀመሪያው ተቀማጭ የዩናይትድ ስቴትስ ፕሬዚደንት ሆነው ዛሬ ልክ ከምሽቱ 12 ሰዓት ላይ አዲስ አበባ አይሮፕላን ቦሌ ዓለም አቀፍ አይሮፕላን ጣቢያ ገብተዋል። ሁኔታውን ለመከታተል ዘጋቢያችን እስክንድር ፍሬው እዛው አይሮፕላን ጣቢያ ላይ ይገኝ ነበረ። የሚከተለውን እየተከታተለ ሲዘግብልን ነበር።
እያረፈ ነው አውሮፕላኑ ሰለሞን፣ አሁን እያወራን ኤርፎርስ ዋን ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሷል። ሰለሞን፣
እሺ
እንቀጥል ነው
እንቀጥል በዚህ
ድምፁ ምናልባት ይሰማህ ሊሆን ይችላል።
አረፈ፣ መሬት ነካ አይሮፕላኑ?
ነክቷል።
እያየኸው ነው?
የአቀባበሉ ስነ ስርዓት ነው ከዚህ በኋላ የሚጠበቀው ሰለሞን። አውሮፕላኑ ወደዚህ ጋዜጠኞች ወደ ተሰበሰቡበት፣ የተለያዩ መገናኛ ብዙሃን ባለሙያዎች ወደ ተሰበሰቡበት አካባቢ ይመጣና እንዲሁም የኢትዮጵያ መንግስት ከፍተኛ ባለስልጣናት ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ በአካባቢው ይደርሱና የአቀባበል ስነ ስርዓቱ ይደረጋል። አሁን እንደውም ከርቀት የምመለከተው የተለያዩ የኢትዮጵያ መንግስት ከፍተኛ ባለስልጣናት አቀባበሉን ለማድረግ ወደ ስፍራው እየደረሱ ነው።
መቆሚያው ቦታ ደርሷል ወይስ ገና እየተንቀሳቀሰ?
አልደረሰም። እንግዲህ ወደ መቆሚያው ቦታና የፋ አቀባበል ስነ ስርዓቱ ወደሚደረግበት ቦታ እንደሚመጣ እየተጠበቀ ነው።
እሺ።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደዚህ እንደሚያመሩ ይተበቃል አቀባበሉን ማድረግ። አሁን ግን ምክትል ጠቅላይ ሚኒስትሩ እንደመቀመ ኮነንን ጨምሮ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም፣ የኮሙኒኬሽን ጉዳዮች ሚኒስትር ሬድዋን ሁሴን እና ሌሎች ከፍተኛ ባለስልጣናት በአሜሪካ የኢትዮጵያ አምባሳደር አቶ ግርማ ብሩም ይታዩኛል። ወደዚህ ወደ አቀባበል ወደሚደረግበት ቦታ እያመሩ ነው። እነሱ ቦታቸውን ከያዙ በኋላ ደግሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደዚሁ ከስፍራው እንደሚደርሱና አቀባበሉን እንደሚያደርጉ ይጠበቃል።
ምንድን ነው እስቲ አይሮፕላን ጣቢያው ምን ይመስላል? ትንሽ አሳየን።
በጣም በርካታ የመገናኛ ብዙኃን ካሜራዎች ይታዩኛል። እንዲሁም እሳቸውን ለመቀበል በስፍራው የተገኙ የተለያዩ የመንግስት ባለስልጣናት፣ ዲፕሎማቶች እንዲሁም ይሄንን የአቀባበል ስነ ስርዓት ለማስተባበር ከዛው ከአሜሪካ ኤምባሲ ከዋይት ሀውስ እና ከተለያዩ አካባቢዎች የመጡ ሰዎችም ዙሪያውን ይታያሉ። እንግዲህ አውሮፕላኑ ወደ አካባቢው እስኪደርስ ነው እየተጠበቀ ያለው። አሁን
በአውሮፕላን ጣቢያው ላይ የሁለቱ ሀገሮች ባንዲራዎች ተተክለዋል። ቀይ ምንጣፍ ተዘርግቷል አሁን ወይስ ገና እየተዘጋጀ ነው ለመዘጋጀት?
አይ ቀይ ምንጣፉ ተዘርግቷል። እንደዚሁም እንግዶቹ ማለት መሪዎቹ በሚገቡበት በር በኩል ወይም ልዩ ሳሎን ፊት ለፊት በትልቁ የፕሬዚዳንት ባራክ ኦባማ እና የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ፎቶዎች ተቀምጠዋል። ከፎቶዎቹ በላይ እንኳን ደህና መጡ የሚል ጽሑፍ ይታያል። እንዲሁም የአሜሪካ እና የኢትዮጵያ ባንዲራዎችም እንደዚሁ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እና ከፕሬዚዳንት ባራክ ኦባማ ፎቶዎች ጎን ይታያሉ። እንግዲህ የአቀባበሉ ስነ ስርዓት ሊደረግ አሁን ጥቂት ደቂቃዎች ናቸው የሚቀሩት።
እየቀረበ ነው አውሮፕላኑ?
ገና ነው አሁን አይታይም። እየጠበቅን ነው።
እስቲ
እየመጣ ነው እየደረሰ ነው።
በአካባቢው ወታደሮች ፖሊሶች አሉ የምታያቸው?
በአብዛኛው ይህንን እንግዲህ የጸጥታ ሁኔታ እያስተባበሩ የሚገኙት ሁለቱ የአሜሪካም የኢትዮጵያም የጸጥታ ሰዎች ናቸው ማለት ይቻላል። በዋነኛነት የአሜሪካ የጸጥታ ሰዎች ናቸው። ጋዜጠኞች የት መሆን እንዳለባቸው፣ ከየት ጋር መቅረጽ እንደሚቻል፣ መቼ ከስፍራው መሆን እንደሚችል ሁሉንም ነገር በበላይነት እየተቆጣጠሩ ያሉት እነሱ ናቸው። በአሁኑ ጊዜ
ከየት የመጡ ናቸው? እነሱ
የዋይት ሀውስ ሰዎች ይመስሉኛል።
የኤምባሲው አይደሉም?
አዮ የዋይት ሀውሶች ናቸው። ኢቨን ጋዜጠኞች ሰጠው የመግቢያ ወረቀትም የሚለው የዋይት ሀውስ ላምብ ብልህ ተንትኑ ላይ የዋይት ሀውስ ፑል ነው የሚለው
የፕሬስ ፑሉ ማለት ነው።
አሁን እየደረ
እሺ፣ ሌሎች አይሮፕላን ሄሊኮፕተሮች ይታዩሃል? በአይሮፕላን ጣቢያው አካባቢ
ከርቀት የቆሙ ናቸው እንጂ እንቅስቃሴ አይታይም። አሁን አውሮፕላኑ እየደረሰ ነው በነገራችን ላይ።
እሺ፣
ማረፊያ ደርሷል። የአሜሪካው ፕሬዚዳንት ባራክ ኦባማ እስኪወርዱ ብቻ ነው ከአውሮፕላኑ እየተጠበቀ ያለው። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እና ሌሎች ከፍተኛ ባለስልጣኖችም አቀባበሉን ለማድረግ ከአውሮፕላኑ አጠገብ ተገኝተዋል። ሌሎች ከፍተኛ ባለስልጣናት ቀደም ብለው ነው የተገኙት። ጠቅላይ ሚኒስትር ኃይለማርያም ደሳለኝም አሁን ዘግየት ብለው ከስፍራው ደርሰዋል ከሌሎች ባለስልጣን ከተጨማሪ ባለስልጣናት ጋር በመሆን እንግዲህ ፕሬዚዳንቱን አጅቦ የሚጓዙ እንግዲህ መኪናዎች፣ ሞተረኞች እና ሌሎችም በብዛት ተሰልፈው ይታያሉ። የፕሬዚዳንት ኦባማ ከአውሮፕላኑ እየወረዱ ነው ሰለሞን። በአሁኑ ሰዓት ፕሬዚዳንት ባራክ ኦባማ ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚዳንት በመሆን አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። በአሁኑ ሰዓት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር እየተጨባበጡ ይገኛሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቀደም ብዬ እንዳልኩትም ከሌሎች ከፍተኛ የኢትዮጵያ መንግስት ባለስልጣናት ጋር በመሆን አቀባበል እያደረጉላቸው ነው። የአቀባበል ስነ ስርዓቱ ቀጥሏል። ባራክ ኦባማ ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚዳንት ናቸው። ኤርፖርት ዋንም እንደዚሁ እንግዲህ ቦሌ አውሮፕላን ማረፊያን ለመምጣት የመጀመሪያው ነው በታሪክ ማለት የመጀመሪያ ጊዜ ነው በታሪክ።
አሁን ኤርፖርት ዋን ብቻውን ሊመጣ አይችልም
እና
ስለዚህ ታሪኩ
ባራክ ኦባማ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ቆመው እያወሩ ይገኛሉ። አቀባበሉ ቀጥሏል። ከእሳቸው ጋር በመነጋገር ላይ ናቸው። ጠቅላይ ሚኒስትሩ በአሁኑ ሰዓት ባራክ ኦባማን ለሚኒስትሮቻቸው እያስተዋወቁ ነው። የአቀባበሉ ስነ ስርዓት ቀጥሏል። ሰለሞን፣ ጉንጉን አበባም ተበርክቶላቸዋል ከአንዲት ኢትዮጵያዊት ህፃን። አሁን እስካሁን የዝናቡ ሁኔታ አብቅቶ ነበረ ሰለሞን። አሁን ግን ዝናቡ መዝነብ ጀምሯል። ልክ እንግዲህ እሳቸው ከአውሮፕላን እየወረዱ ባሉበት ሰዓት ዝናቡም እየዘነበ ነው። መጠነኛ ዝናብ ነው። ይህን ያህል ኃይለኛ ዝናብ የሚባል አይደለም። ቀደም ሲል ከፍተኛ ዝናብ እየዘነበ ነበር። አሁን ግን ያ ሁኔታ አይደለም የሚታየው።
ካፊያ ብቻ ነው
ካፊያ ነገር ነው።
እንግዳ ለመቀበል ያህል ማለት ነው። ሐምሌን
ለማሳየት እንግዳ ለመቀበል ያህል ነው።
እንዳልከኝ የዛሬው ታሪክ ለየፕሬዚደንቱ ጉብኝት ብቻ ሳይሆን ለኢትዮጵያ ሲቪል አቪዬሽን ባለስልጣንም ራሱን የቻለ አንድ ታሪክ ነው ማለት ነው። ኤርፎርስ ዋን
ቅድም እንዳልነው ነው ሰለሞን፣ ኤርፎርስ ዋን የቦሌ አውሮፕላን ማረፊያን ምድር ሲረግጥ በታሪክ የመጀመሪያው ነው። በአሁኑ ሰዓትም ጠቅላይ ሚኒስትር ኃይለማርያም እና ባራክ ኦባማ ቆመው እያወሩ ይገኛሉ። ወደ መኪናዎቻቸው ከመግባታቸው በፊት ባራክ ኦባማ ለፕሬስ ሰዎች ሰላምታ ሰጡ። አሁን ወደ ተዘጋጀላቸው መኪና ለመግባት እየጠበቁ ነው።
እዛ ለመሆኑ የክብር ዘብ የተዘጋጀ የለም እንዴ? የክብር ሰላምታ የሚሰጥ
የክብር ብሔራዊ መዝሙር ሌላ የአቀባበል የባህል ቡድኖች የሉም? እንግዲህ አንዳንድ ሰዎች የተረጋገጠ መረጃም ሳይሆን ከጸጥታ ሁኔታ አንጻር እንግዲህ እንደዚህ አይነት ነገሮችን ለመቆጣጠር አስቸጋሪ ስለሚሆን የሆነ ነው ይላሉ። በእርግጥ የተረጋገጠ አይደለም፣ በአሜሪካም ሆነ በኢትዮጵያ ባለስልጣናት በኩል በይፋ የተገለጸ ነገር አይደለም እየተናገርኩ ያለሁት። እንግዲህ ጠቅላይ ሚኒስትሩ አቀባበሉን ካደረጉ በኋላ ከሚኒስትሮቻቸው ጋር ወደ ልዩ ሳሎን እየተመለሱ ነው። ባራክ ኦባማ አጅቦ የሚሄዱት መኪናዎችም እንግዲህ ቆመው ለመንቀሳቀስ እየጠበቁ ይገኛሉ። ሰለሞን፣
ፕሬዚደንት ባራክ ኦባማ መኪናቸው ውስጥ ገብተዋል። አሁን
መኪናቸው ውስጥ ገብተዋል። መኪናው እስኪንቀሳቀስ ብቻ ነው የሚጠበቀው።
የተከበራችሁ አድማጮች፣ እስክንድር ፍሬው በአየር ጣቢያው ተገኝቶ የሰማችሁትን ዝርዝር ዘገባ አሰምቶናል። የፕሬዚደንቱን መድረስና አቀባበል እየተከታተለ በነገራችን ላይ ኢትዮጵያን ከዚህ በፊትም ፕሬዚደንት ጂሚ ካርተር፣ ፕሬዚደንት ጆርጅ ቡሽ 43ኛው ማለት ናቸው፣ ፕሬዚደንት ጄፈርሰን ክሊንተን ጎብኝተዋታል ኢትዮጵያን። ግን ሁሉም ኢትዮጵያ የሄዱት የስልጣን ዘመናቸውን ከጨረሱ በኋላ ነው። ለዚህ ነው ፕሬዚደንት ባራክ ኦባማ የመጀመሪያው የአሜሪካ ፕሬዚደንት ናቸው ኢትዮጵያን ሲጎበኙ የሚባለው። እስክንድር ፍሬው አሁንም መስመር ላይ ይገኛል። ከፕሬዚደንቱ አቀባበል በኋላ ያለውንና በአጠቃላይ በአዲስ አበባ የሚታየውን ሁኔታ እስቲ ያጫውተናል። አሁን እስክንድር ሰማኛል? እንደምን አመሸህ እስክንድር? እስቲ ከፕሬዚደንቱ አዲስ አበባ መግባት በኋላ ያለውን ሁኔታ ጠቅለል አድርገህ ንገረን።
እንግዲህ ፕሬዚዳንት ባራክ ኦባማ አዲስ አበባ ከገቡ በኋላ ስንመለስ የተመለከትናቸው ነገሮች አሉ። አቀባበል ለማድረግ ከአውሮፕላን ማረፊያው ውጪ የባራክ ኦባማን ፎቶግራፎች የያዙ ቲሸርቶች እየለበሱ ወጣቶች፣ ሴቶች እና ሌሎችም የህብረተሰብ ክፍሎች የተለያዩ ዝማሪዎችን ሲያሰሙ ተመልክተናል። ነገር ግን ከአውሮፕላን ማረፊያ ውጭ ነው የተመለከትናቸው። ጨርሰው እየተመለሱም ነበረ። ሌላው እንግዲህ የባራክ ኦባማ ፎቶግራፎች ቀደም ሲልም እንደገለጽኩት በተለይ ወደ አውሮፕላን ማረፊያው በሚወስደው የቦሌ መንገድ ላይ በብዛት ተለጥፈዋል። የአሜሪካና የኢትዮጵያ ባንዲራዎችም እንደዛው በተደጋጋሚ ይታያሉ። ፕሬዚዳንቱ ይፋ የጉብኝት መርሃ ግብራቸውን የሚጀምሩት ነገ ነው። ሰለሞን፣ ሌላው ነጥብ ከፕሬዚዳንት ባራክ ኦባማ ጋር ባለቤታቸው ሚሼል ቀዳማዊት እመቤት ሚሼል ኦባማ እና ልጆቻቸው ማሊያ እና ሳሻ ኦባማ ወደ አዲስ አበባ አልመጡም። ይህ አዲስ አበባም ሆነ ናይሮቢ አልመጡም። በነገራችን ላይ ሰለሞን፣ ይህ ለምን እንደሆነ የተጠየቁት የብሔራዊ ጸጥታ አማካሪያቸው ሱዛን ራይስ፣ የፕሬዚዳንቱ የብሔራዊ ጸጥታ አማካሪ ሱዛን ራይስ፣ ሁሉም በተለይም ልጆቹ በዚህ ክረምት የሚሰሩት ሌላ ስራ ስላላቸው ነው ብለዋል። ከዚህ በፊት በነበሩት የፕሬዚዳንት ባራክ ኦባማ የአፍሪካ ጉብኝቶች ላይ በተለይ ባለቤታቸው አብረዋቸው ይመጡ እንደነበር ይታወቃል። ፕሬዚዳንት ባራክ ኦባማ እንግዲህ ነገ ጠዋት የመጀመሪያው መርሃ ግብራቸው ከኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የሚያደርጉት ውይይት ነው። በዚህ መርሃ ግብር ይበልጥ ትኩረት የሳበውም በኢትዮጵያ ጉብኝት መርሃ ግብራቸው ይሄኛው ነው ማለት ይቻላል። በኢትዮጵያ በተለይ ከኢትዮጵያውያን አንጻር ቀደም ሲል ከአንተም ጋር እንደተነጋገር ነው ኢትዮጵያ ውስጥ የእሳቸውን ጉብኝት አስመልክቶ ያለው ስሜት የተለያየ ነው። ይህ ውይይት በምን ላይ ያተኩራል የሚለውን በተመለከተም የኢትዮጵያና የአሜሪካ ባለስልጣናት እየሰጧቸው መግለጫዎች አሉ። ከፕሬዝዳንቱ ጋር አብረው እየተጓዙ የሚገኙት የብሔራዊ ጸጥታ አማካሪያቸው ቀደም ሲል የተከስኳቸው ሱዛን ራይት ለምሳሌ ውይይቱ ለሁለቱ ሀገራት የጋራ በሆኑ ጥቅሞቻቸውና ፍላጎቶቻቸው ላይ እንዲሁም አሜሪካ ያሳስቡኛል በመጥራቸው ጉዳዮች ላይ እንደሚያተኩር ገልጸዋል። ለምሳሌ ከዲሞክራሲና ከመልካም አስተዳደር ጋር በተያያዘ ጉዳዮች የተሻለና የበለጠ መስራት እንዳለባቸው ለኢትዮጵያ ባለስልጣናት በግልጽ ውይይት እንናገራለን የሚል አንጸባርቀዋል። ሱዛን ራይስ ከዋሽንግተን ይያሉ ገና ፕሬዝዳንቱ ለጉብኝት ከመንቀሳቀሳቸው በፊት በሰጡት መግለጫ እንግዲህ በእነዚህ ጉዳዮች ላይ ለመነጋገር የራይስ አባባል በራሱ በዚህ ርዕስ ላይ ውይይት እንደሚደረግ የሚያመለክት ነው። በኢትዮጵያ ባለስልጣናት በኩል ደግሞ ውይይቱ በሶስት ነጥቦች ላይ እንደሚያተኩር በተደጋጋሚ እየተገለጸ ነው። በጸጥታ ጉዳዮች፣ በኢኮኖሚ ትብብር እና በመልካም አስተዳደር እና በዲሞክራሲ ጉዳይ ላይ እንግዲህ ዝርዝር ሁኔታዎችን ማወቅ የሚቻለው ሁለቱ መሪዎች ማለትም ፕሬዝዳንት ባራክ ኦባማ እና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነገ ውይይታቸውን አጠናቀው ከሚሰጡት መግለጫ ይሆናል። ምክንያቱም የጋራ መግለጫ እንደሚሰጡም በመርሃ ግብሩ ላይ ተመልክቷል። ሰለሞን፣
በጣም ጥሩ ነው። እስክንድር፣ እስቲ አጠር አርገህ ደግሞ እንድትነግረን የምንፈልገው አሁን የአዲስ አበባን አካባቢ የጸጥታ ሁኔታ ነው እና ምን ይመስላል? ጠቅለል አርገህ እስቲ ንገረን።
የጸጥታ ሁኔታው ቀደም ሲልም እንዳነሳ ነው ሰለሞን፣ ጠበቅ ያለ የጸጥታ ሁኔታ ነበረ። ይህ ደግሞ በአውሮፕላን ማረፊያውም ጭምር እየተንጸባረቀ ነው። አሁን ግን ፕሬዝዳንቱ እንግዲህ አዲስ አበባ ከገቡና ቀደም ሲል በዘገባውም እንደተመለከተው ወደ ኤምባሲው ካመሩ በኋላ ሁኔታዎች ለቀቅ ያሉ ይመስላል። እርግጥ አጠቃላይ በከተማው አካባቢ ያለው የጸጥታ ሁኔታ እንዲህ ነው ብሎ ለመናገር ሁሉንም አካባቢዎች ተንቀሳቅሶ ተዘዋውሮ መመልከት ያስፈልጋል። ነገር ግን ጠበቅ ያለ የጸጥታ ቁጥጥር እንዳለ ዛሬ በገቡበት ቀን ብቻም ሳይሆን ገና እንደሚመጡ ከተነገረበት ጊዜ ጀምሮም ምልክቶች ነበሩ። ሰለሞን፣
ምናልባት ቆንጅት የምትሰጥ ጥያቄ ካለ ብቻ አንድ እንቀበልና እናሰናብታለን።
እሺ፣ በዜናው እንደተመለከተው እስክንድር፣ የዋይት ሀውስም አስታውቋል በሰብአዊ መብቶች ጉዳዮች ላይ ከኢትዮጵያ መሪዎች ጋር እንደሚነጋገሩ። አንድ ሌላ የተመለከተው በዜናው የደቡብ ሱዳን መሪዎች ተቃዋሚውም ፕሬዝደንቱም የቀረበላቸውን የሰላም ሀሳብ የማይፈርሙ ከሆነ ምን ማድረግ እንደሚቻል ይነጋገራሉ ከምስራቅ አፍሪቃ መሪዎች ጋር ተብሏል። ነገ ይመስለኛል። በዚህ ዙሪያ የምስራቅ አፍሪቃ መሪዎች መግባታቸውን የምታውቀው ነገር አለ?
መሪዎቹ መግባታቸውን በተመለከተ የታወቀ ነገር የለም ቆንጅት። ነገር ግን ይህ ፕሮግራም በፕሬዝዳንቱ የጉብኝት መርሃ ግብር ውስጥ መያዙ ይታወቃል። አንቺም እንዳልሽው ኢጋድ ፕላስ የተሰኘው የደቡብ ሱዳን አደራዳሪ ቡድን ሁለቱን ወገኖች ተፋላሚዎቹን የደቡብ ሱዳን ወገኖች መንግስትንና ተቃዋሚዎችን ያስማማል ያለውን የመጨረሻ ረቂቅ የስምምነት ሰነድ አስረክቧቸዋል። ይህንን ስምምነት እንዲፈርሙም ግፊት እየተደረገ ነው። ባራክ ኦባማም በዚሁ በደቡብ ሱዳን የሰላም ሂደት ላይ የአካባቢውን መሪዎች የኢጋድ መሪዎችን እንደሚያነጋግሩ ይጠበቃል። በነገው ዕለት የኢጋድ የወቅቱ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በሚኖራቸው ውይይት ከሚያነሷቸው የጸጥታ ጉዳዮች አንዱም ይኸው እንደሚሆን ይጠበቃል። እንግዲህ የአሜሪካ ልዩ ልዑክ ለደቡብ ሱዳን እና ለሱዳን የአሜሪካ ልዩ ልዑክ አምባሳደር ዶናልድ ቡዝ የአሜሪካ አቋም ከዚህ የሰላም ስምምነት ከዚህ የሰላም ሂደት አንጻር ምን ሊሆን እንደሚችል ጠቆም ያደረገ ንግግር አድርገው ነበረ ሰሞኑን ለሁለቱ የደቡብ ሱዳን ተፋላሚ ወገኖች ሰነዱ የስምምነት ሰነዱ በተሰጠበት ወቅት። አሁንም ይሄንን ሰነድ የማይቀበሉና ሰላምን የማያደናቅፉ ከሆነ የቅጣት እርምጃ ይወሰዳል የሚል ንግግር አድርገው ነበር አምባሳደር ዶናልድ ቡዝ። ምናልባት ባራክ ኦባማም እንግዲህ ይህንኑ ሊያስተጋቡ ይችላሉ ተብሎ ይጠበቃል። በእሳቸው በሾሟቸው ባለስልጣን የተንጸባረቀውን ሀሳብ ማለት ነው። ነገር ግን እንዳልሽው ቆንጂት፣ ውይይቱ ከክልሉ ከአካባቢው መሪዎች ጋር ከኢጋድ መሪዎች ጋር እንደሚካሄድ በፕሮግራሙ ተመልክቷል። በሁለት መንገድ ነው እንግዲህ ባራክ ኦባማ ይሄንን የደቡብ ሱዳን ጉዳይ ያነሳሉ ተብሎ የሚጠበቀው። አንደኛ በተናጠል የኢጋድ ሊቀመንበር ከሆኑት ከኢትዮጵያው ጠቅላይ ሚኒስትር ጋር በሚያደርጉት ውይይት፣ ሌላው ደግሞ የአካባቢውን መሪዎች ሰብስበው በሚያናግሩበት ጊዜ ማለት ነው፣
በማክሰኞው ስብሰባ ወቅት ማለት ነው። የአፍሪካ ሕብረት ስብሰባም ላይ ሊያነሱት ይችላሉ ይህንን ጉዳይ።
በአፍሪካ ህብረት አዳራሽ ያው ንግግር እንደሚያደርጉ ይጠበቃል። ከህብረቱ አዳራሽ ለአፍሪካውያን ማለት ነው። ከአፍሪካ ህብረት ሊቀመንበር ከዶክተር ዲላሚን ዙማ ጋር በሚያደርጉት ውይይትም እንደዚህ አይነት ጉዳዮች ጭምር እንደሚነሱ ነው የሚጠበቀው። የአፍሪካ ህብረት ፕሮግራም ሰለሞን እንዳልከውም ማክሰኞ ነው የተያዘው። የማክሰኞ ፕሮግራም ነው የሚሆነው። ከኢጋድ መሪዎች ጋር ይነጋገራሉ እየተባለ ያለው ግን በነገው ዕለት ነው። ነገር ግን እስካሁን ዝርዝር ፕሮግራሞች ለመገናኛ ብዙሃን ይፋ አልተደረጉም። ይሄንን ጉብኝት በተመለከተ ከመገናኛ ብዙሃን ጋር ግንኙነት እያደረጉ ያሉ የአሜሪካ ኤምባሲም ሆነ የኢትዮጵያ መንግስት የተለያዩ ባለስልጣናት ስለ ጉዳዩ እስካሁን የሰጡት ዝርዝር መረጃ የለም።
እሺ፣ እስክንድር በጣም እናመሰግናለን ለዘገባህ። እንግዲህ ሰሞኑንም እየተከታተልክ ይህንኑ የፕሬዚደንት ኦባማን ጉብኝት ሰፋ ያለ መረጃ ታደርስልናለህ ብለን እንጠብቃለን። በጣም እግዚአብሔር ይስጥልን፣ እናመሰግናለን። እስክንድር ደህና አምሽ።
መልካም ምሽት ሰለሞንና ቆንጅት።
ደህናምሽ።
የኢትዮጵያ ያሉ የተቃዋሚ መሪዎች ፕሬዚደንት ኦባማ ኢትዮጵያ ከሄዱ አይቀር እንዲያነጋግሯቸው ቀደም ሲል ጠይቀው የነበረ ቢሆንም እስካሁን ድረስ በተያዘው መርሃ ግብር ላይ ግን ፕሬዚደንቱ ተቃዋሚዎቹን ወይም በፕሮግራም ከተያዘ ውጭ የሚያነጋግሯቸው አካላት ስለመኖራቸው የተገለጸ ነገር አለመኖሩንም እስክንድር ቀደም ሲል ነግሮኝ ነበረ። የተከበራችሁ አድማጮች ወደ ተከታዩ ዘገባ እናልፋለን። አሁን ተከታዩ ዘገባ ደግሞ ወደ ፕሬዚደንት ባራክ ኦባማ የኬንያ ጉብኝት ይወስደናል። የዩናይትድ ስቴትስ እና ኬንያ በሽብር ፈጠራ ላይ በሚደረገው ዘመቻ በአንድ ላይ የቆሙ ናቸው ሲሉ ፕሬዚደንት ባራክ ኦባማ አስታውቀዋል። ናይሮቢ ላይ የአሜሪካው ፕሬዚደንት ትናንት ከኬንያ ባለሥልጣናት ጋር በተወያዩበት ጊዜ ሀገራቸው የምትሰጠውን ድጋፍ እንደሚያጠናክሩ ቃል ገብተዋል። የዋይት ሀውስ ዘጋቢያችን አሩፓንዴ ከናይሮቢ ያስተላለፈችው ዘገባ አለ። ከፕሬዚደንቱ ጋር እየተጓዘች ነች። ቆንጅታዬ ታቀርበዋለች።
ፕሬዚደንት ባራክ ኦባማ ወደ ኬንያ የተጓዙት የሶማሊያው የሽብርና የሁከት ቡድን አልሸባብ በጋሪሳ ዩኒቨርሲቲ ላይ አደጋ ጥሎ 147 ተማሪዎችን በገደለ በሶስት ወሩ መሆኑ ነው። ጸረ ሽብር ትብብር የፕሬዝደንት ኦባማ የኬንያ ጉዞ አብይ አጀንዳ ነበር። ከፕሬዝደንት ኡሁሮ ኬንያታና ከሌሎቹም ባለስልጣናት ጋር ያደረጉት ውይይት በአመዛኙ የተዋጠው በዚሁ ሽብርተኝነትን በመቆጣጠርና በመፋለም ጉዳይ ላይ እንደነበረ ተስተውሏል። የኬንያ ሕዝብ በጋሪሳ ዩኒቨርሲቲና በናይሮቢ ዌስት ጌትስ የገበያ ማዕከል ላይ ከተፈጸሙት ጥቃቶች በኋላ ላሳየው ብርታትና ጽናት ፕሬዚደንት ኦባማ ከኬንያው አቻቸው ኬንያታ ጋር ካደረጉት ስብሰባ በኋላ በጋራ በሰጡት ጋዜጣዊ መግለጫ ወቅት ከፍ ያለ አድናቆታቸውን ገልጸዋል። የኬንያን ፖሊስ፣ የዳኝነት ስርዓቱንና የወሰን ጥበቃው በዚህ የሽብር ዘመን ለማጠናከር ያስችላል የተባለ የተግባር መርሃ ግብር መፈራረማቸውን ኦባማ አስታውቀዋል።
We have systematically reduced the territory that Al-Shabaab controls. We have been able to decrease their effective.
አልሸባብ የሚቆጣጠረውን አካባቢ በተከታታይ እያጠበብንበት መተናል። ሶማሊያ ውስጥ እንደ ልቡ ይዟቸው የነበሩ አካባቢዎችን ቀንሰንበታል። እዚህ ምስራቅ አፍሪካ ውስጥ የሚንቀሳቀሱ መረቦችን አዳክመናል። ይህ ማለት ግን ችግሩ ተፈቷል ማለት አይደለም።
ፕሬዚደንት ኦባማ ከኬንያው አቻቸው ጋር በተወያዩበት ወቅት ካነሷቸው ብርቱ ስጋቶቻቸው መካከል የማንም ማህበረሰብ ነጻነቶች ሽብር ፈጠራን ለመዋጋት በሚሰጠው ምላሽ ምክንያት እንዳይገደቡ ወይም እንዳይሸራረፉ አስጠንቅቀዋል። ማግለልን የመሳሰሉ እርምጃዎች ሽብር ፈጠራን ይበልጥ ውሃ የሚያጠጡና ጥንካሬን የሚሰጡት እንደሚሆኑ ነው ያስጠነቀቁት። በጸረ ሽብሩ ዘመቻ ወቅት የኬንያ የጸጥታ ኃይሎች በሀገሪቱ ሙስሊምና ሶማሌ ማህበረሰቦች ላይ የክፋትና የጭካኔ አድራጎቶችን ይፈጽማሉ ሲሉ የመብት ተሟጋቾች አቤቱታ ሲያሰሙበት ቆይተዋል። የሰብአዊ መብቶች አያያዝ ችግርን አስመልክቶ የሀገራቸው ጸረ ሽብር ምላሽ በየጊዜው እየተለወጠ መምጣቱን የኬንያው ፕሬዝደንት ኬንያታ አምነዋል።
This is an existential fight for us. This is something that we have not been familiar with.
Kenya has always ይህ ለኛ የህልውና ፍልሚያ ነው። ከዚህ በፊት አይተነው የማናውቅ ወይም ያለመድነው ሁኔታ ነው። ኬንያ በታሪኳ ውስጥ ሁልጊዜ የተለያዩ ሃይማኖቶችን አክብራ የኖረች ሀገር ነች። ይህ የሽብርተኝነት ችግር ለኛ አዲስ ነገር ነው። እናም አሁን ከእያንዳንዱ እርምጃችን እየተማርን ነው።
መንግስታቸው ለውጦችን በየደረጃው እያከናወነ መሆኑንና ወደ ኋላ የቀሩ ማህበረሰቦችን ለማጠናከር እየሰራ መሆኑን ሚስተር ኬንያታ ተናግረዋል። በኬንያ የተንሰራፋውን ሙስናን ከስሩ ለመንቀል እየታገሉ መሆናቸውንም ኬንያታ አመልክተዋል። ለዚህ ጥረት ደግሞ የአሜሪካው አቻቸው አድናቆታቸውን ቸረዋቸዋል።
It is absolutely the right thing to do for President Kenyatta to emphasize this. And as I stated to him during our meeting,
President Kenyatta ለዚህ ጉዳይ ትኩረት ሰጥተው ማንሳታቸው ፍጹም አግባብነት ያለው ጉዳይ ነው። በስብሰባችን ጊዜ እንደገለጽኩላችሁ ይህ ኬንያ ከዚህ በበለጠ ፍጥነት እንዳትራመድ ሊያደናቅፋት የሚችል መሰናክል ነው።
ሽብር ፈጠራንና ሙስናን በመዋጋት በኩል ሁለቱ መሪዎች የመተጋገዝና የመደጋገፍን ስሜት ባንጸባረቁበትና በተለዋወጡበት መድረክ ላይ በሌላ በኩል በተመሳሳይ ጾታ ፍቅረኞች ጥያቄ ላይ ተለያይተዋል። ኬንያና አሜሪካ ብዙ እሴቶችን እንደሚጋሩ የጠቆሙት ኬንያታ የተመሳሳይ ጾታ ፍቅረኝነት ጉዳይ ግን እዚያ ውስጥ የሚጣፍ አይደለም ነው ያሉት።
For Kenyans today, the issue of gay rights is really a non-issue.
ዛሬ ለኬንያውያን የተመሳሳይ ጾታ ግንኙነት መብት ጉዳይ እንደውነቱ በጥያቄነት የሚነሳ አይደለም።
ይህ የኬንያታ ምላሽ የመጣው ፕሬዝደንት ኦባማ ቀደም ሲል ከሰጡት አስተያየት ጋር ፊት ለፊት በሚጋጭ ሁኔታ ነበር።
I've been consistent all across Africa on this. I believe in the principle of treating people equally under the law.
በዚህ ጉዳይ ላይ በመላ አፍሪካ ውስጥ በተከታታይ ያለኝ አቋም አንድ አይነት ነው። እኔ የማምነው ሰዎች ሁሉ በሕግ ስር እኩል አገልግሎት ሊያገኙ በሕግ ስር አንድ አይነት ጥበቃ ሊደረግላቸው ይገባል በሚል መርህ ነው። እናም መንግስታት ሰዎች ባላቸው የጾታ ግንኙነት ምርጫ ወይም ዝንባሌ ምክንያት መድሎና አመሳሶ ሊያደርጉባቸው አይገባም ባይ ነኝ።
ሰዎች የተለያዩ ልማዶች፣ ባህላዊ እምነቶች ስላሏቸው መንግስታትም ልዩነት ሊያደርጉባቸው አይገባም ብለዋል ፕሬዝደንቱ አክለው። ሚስተር ኦባማ በመጨረሻም ወደ ኬንያ ተመልሼ እመጣለሁ፣ ያኔ ግን እንደ መሪ ሳይሆን እንደ ተራ ዜጋ መጥቼ ከኬንያውያን ቤተሰቦቼ ጋር የተሻለ ጊዜ አሳልፋለሁ፣ ለአፍሪካ ወጣቶች የሚጠቅሙ የበጎ አድራጎት ስራዎችንም እሰራለሁ ብለዋል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሐምሌ 19 2007 ዓ.ም ምሽት ስርጭት ነው። እዚያው ከፕሬዚደንት ባራክ ኦባማ የኢትዮጵያ ጉብኝት ጋር የተያያዘ ዝግጅት ነው የሚቀጥለው። ፕሬዚደንት ኦባማ ኢትዮጵያ መንግሥት ላይ በሰብአዊ መብቶችና ዲሞክራሲ ጉዳዮች ላይ ተጽዕኖ ማሳደር ይችላሉ? የአሜሪካ ድምፁ ዳን ጆዜፍ ያጠናቀረው ዘገባ አለ። ትዝታ በላቸውና ቆንጅታ ያቀርቡታል።
ዩናይትድ ስቴትስ ለበርካታ ዓመታት ኢትዮጵያን በተመለከተ የምትከተለው ፖሊሲ ሁለት ገጽታ ያለው ነው። በአንድ በኩል እንደ አልሸባብ ያሉ አሸባሪ የተባሉ ቡድኖችን ለመዋጋት በመተባበር፣ በሌላ በኩል ደግሞ ጋዜጠኞችን በማሰር ተቃውሞን በማፈን ተቃዋሚዎች አንድ እንኳን የምክር ቤት መቀመጫ እንዳይዙ ምርጫን በማጭበርበር የኢትዮጵያን መንግስት ስትኮንን ትሰማለች። የሰብአዊ መብት እና የዲሞክራሲ ደጋፊዎች ፕሬዝደንት ኦባማ ዛሬ አዲስ አበባ ሲገቡና ከጠቅላይ ሚኒስትር ኃይለ ማርያም ጭምር ከሀገሪቱ ባለስልጣናት ጋር ሲገናኙ እነዚህን የመልካም አስተዳደር ጥያቄዎች በዝርዝር ማንሳት አለባቸው ይላሉ። የኢትዮጵያ መንግስት ትንሽም የዲሞክራሲ በር ከፈት እንዲያደርግና አሳታፊ ስርዓት እንዲያሰፍን ዩናይትድ ስቴትስ ትሁን ሌሎች ምን ያህል ተጽዕኖ ሊያደርጉ እንደሚችሉ አላውቅም ይላሉ ቀድሞ በኬንያ የዩናይትድ ስቴትስ አምባሳደርና አሁን ባለም አቀፍ ጥናትና ስትራቴጂ ማዕከል የአፍሪካ ጉዳዮች ዋና አማካሪ የሆኑ ማርክ ቤላሚ። የማምነው ግን ይላሉ ቤላሚ፣ እኔ የማምነው ፕሬዝደንት ኦባማ በሰብአዊ መብትና በዲሞክራሲ ላይ ውይይት ማድረግ አለባቸው። እነዚህን ነጥቦች ግልጽ ባለ መንገድ ለኢትዮጵያ መንግስት ባለስልጣናት ማንሳት አለብን። በአንድ ወይም በሌላ መልኩ ወደፊት ኢትዮጵያ ውስጥ ዲሞክራሲና መልካም አስተዳደር መስፈኑ አይቀርም። ስለዚህ ነገሮች ከቁጥጥር ሳይወጡ በሰላማዊ መንገድ የህዝቡን መብት መፍቀድ አስፈላጊ ነው ብለን ለሀገሪቱ ባለስልጣናት ልንነግራቸው ይገባል ብለዋል ቤላሚ።
አምባሳደር ቤላሚ በዚህ ሳምንት ለፕሬዝደንት ባራክ ኦባማ የተላከውን ግልጽ ደብዳቤ ከፈረሙት 14 ተንታኞችና ተሟጋቾች አንዱ ናቸው። ደብዳቤው የኬንያን የሰብአዊ መብት ጉዳዮችም ያነሳል። ይሁን እንጂ ይበልጡን ጠንከር ያለ ስጋት ያሰሙበት ሚስተር ኦባማ ኢትዮጵያን ለመጎብኘት ባደረጉት ውሳኔ ላይ ነው። ጉብኝቱ መንግስቱ ለሚከተላቸው እጅግ አፋኝ የሆኑ ፖሊሲዎች አበጀህ የሚል መልእክት ሊያስተላልፍ ይችላል። ኢትዮጵያ ውስጥ ያለው ድባብ እጅግ ጥብቅ ቁጥጥር ያለበት፣ ህዝቡ ሐሳቡን የመግለጽ ነጻነቱ የታፈነበት ነው ብለዋል የደብዳቤው ፈራሚ ተንታኞችና ተሟጋቾች። እንደ ሂዩማን ራይትስ ዋች፣ አምነስቲ ኢንተርናሽናል፣ የውጭ ግንኙነቶች ምክር ቤት እንዲሁም የዩናይትድ ስቴትስ የሰላም ተቋም ኃላፊዎችም አሉባቸው።
በያዝነው ወር መግቢያ ላይ በብዙ መቶዎች የሚቆጠሩ ትውልደ ኢትዮጵያ አሜሪካውያን የሀገራቸውን ሰንደቅ ዓላማ ይዘው ዋሽንግተን ዲሲ ውስጥ ባካሄዱት የተቃውሞ ሰልፍ ፕሬዝደንት ኦባማ ወደ ኢትዮጵያ ያቀዱትን ጉዞ እንዲሰርዙ ጠይቀዋል። ከፕሬዝደንቱ ጉዞ በፊት በዚህ ሳምንት በተካሄደ ጋዜጣዊ መግለጫ የዋይት ሃውስ ቃል አቀባይ ጆሽ ኤርነስት ፕሬዝደንት ኦባማ ወደ ኢትዮጵያ ሲሄዱ ስለ ዲሞክራሲ ጥቅም፣ ስለ ህግ በላይነትና ስለ ሰብአዊ መብት መከበር አስፈላጊነት አበክረው ይናገራሉ ብለዋል።
የኢትዮጵያው ገዢ ፓርቲ በ1997ቱ ምርጫ ተቃዋሚዎች ጠቀም ያሉ ድሎችን ተቀዳጅተው የገዢውን ፓርቲ ስልጣን የሙጥኝ ያለበትን መዳፉን ከተገዳደሩበት ጊዜ ወዲህ ኢህአዴግ በመገናኛ ብዙሃንና በፖለቲካ ተቃውሞ ላይ ልጓሙን አጥብቋል። በ97ቱ ምርጫ ውጤት የተነሳውን ጭቅጭቅ ተከትሎ በተፈጠረው ብጥብጥ ከ200 በላይ የሚሆኑ ሰዎች ተገድለዋል። በ2002 በተካሄደው ምርጫ ደግሞ ተቃዋሚ ፓርቲዎች በየጎዳናው በሚደርስባቸው ወከባ፣ የመገናኛ ብዙሃን በቂ ጊዜ በመነፈጋቸውና ገዢው ፓርቲ የምርጫውን ሂደት በበላይነት በመቆጣጠሩ የምርጫ ዘመቻ ለማካሄድ አዳገታቸው። እናም በምርጫው ኢህአዴግና አጋር ፓርቲዎቹ ከአንድ በስተቀር የምክር ቤት መቀመጫዎችን በሙሉ አሸነፉ። አንዷን መቀመጫ ብቻ ነጻ ተወዳዳሪ ሲይዙ ተቃዋሚ ቡድኖች በሙሉ ደጅ ቀሩ። የዘንድሮው ምርጫ ውጤት ኢህአዴግ ያችኑ አንዷን መቀመጫ ከመውሰዱ ሌላ ካለፈው በምንም ባልተለየ ሁኔታ ተደመደመ።
ከተቃዋሚ ፓርቲዎች አንዱ የመላ ኢትዮጵያ ህዝብ ድርጅት በአገሪቱ አፈናው ሰሞኑን ቀጥሏል ብሏል። ፕሬዝደንት ኦባማ ወደ አገሪቱ ሊያቀኑ ወር ሲቀራቸው ጀምሮ የኢትዮጵያ ጸጥታ ኃይሎች 100 ያህል የፓርቲውን አመራር አባላትና ደጋፊ ቁጥጥር ስር አውለዋል ብሏል። የፓርቲው ፕሬዝደንት አቶ አበባው መሐሪ ለአሜሪካ ድምጽ ራዲዮ ለአማርኛው ቋንቋ አገልግሎት እንደገለጹት ከታሰሩት መካከል ጥቂቶቹ ናቸው ፍርድ ፊት የቀረቡት። አንዳንዶቹም በፍርድ ቤት ሲለቀቁ መልሰው ቁጥጥር ስር ያውሏቸዋል ብለዋል። ሌላው ተቃዋሚ ፓርቲ ሰማያዊም እንዲሁ ሁከትና ብጥብጥ ለማስነሳት አስባችኋል፣ አንዳንድ ጊዜም ለግንቦት 7 ልትመለምሉ ስትሉ ደርሰንባችኋል በመባል ሰማያዊ አባሎቹ ደጋፊዎችና እርሳቸው በዘመቻ መልክ ሲሉ በገለጹት ሁኔታ ሰሞኑን እየታሰሩ መሆኑን የድርጅቱ ፕሬዝደንት አቶ ይልቃል ጌትነት ለአሜሪካ ድምጽ ራዲዮ ገልጸዋል። በባህር ዳርና በአዲስ አበባ በርካታ አባላትና ደጋፊዎች እንደታሰሩ፣ 5 ከሸዋሮቢት የተወሰዱ የአመራር አባላት ደግሞ አዲስ አበባ ውስጥ ማዕከላዊ እንደሚገኙና ክስ እንዳልተመሰረተባቸው ተናግረዋል። አንዳንዶች በፍርድ ቤት ሲለቀቁ የጸጥታ ኃይሎች መልሰው እንደሚያስሯቸውም እርሳቸውም ገልጸዋል። የኢትዮጵያ መንግስት ባለስልጣናት ብዙውን ጊዜ በእስራት ስለሚገኙ ጋዜጠኞችና የተቃዋሚ ፓርቲ መሪዎች ሲጠየቁ በሽብር ህጉ የተከሰሱ ወንጀለኞች እንጂ አንድም በፖለቲካ አመለካከቱ ወይም በጋዜጠኝነት ሙያው ምክንያት የታሰረ የለም የሚል መልስ ነው የሚሰጡት። የሆነ ሆኖ ባለስልጣናት ከአያሌ ቀናት በፊት ከአንድ አመት በላይ ከታሰሩ የዞን 9 ጦማሪያንና ጋዜጠኞች መካከል አምስቱን እንዲሁም ለረጅም አመታት በእስር የቆየችውን ጋዜጠኛ ሪዮት አለሙን መልቀቃቸው ይታወቃል። ሆኖም እንደ እስክንድር ነጋ፣ ተመስገን ደሳለኝና ውብሸት ታዬ ያሉና ሌሎችም ጋዜጠኞች እንዲሁም በርካታ የተቃዋሚ ፓርቲ አመራር አባላት እስር ቤት እንደሚገኙ ይታወቃል።
ኢትዮጵያ በክልሉ ጽንፈኛ እስላማዊ ተዋጊዎችን በተለይም የሶማሊያውን ነውጠኛ ቡድን አልሸባብን በመውጋት የጎላ ሚና ስላላት ዩናይትድ ስቴትስ በአመዛኙ በዚህ ጉዳይ ላይ ነቀፋ ከመሰማት ተቆጥባ ቆይታለች። እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት የኢትዮጵያ ወታደሮች ሶማሊያን ወረው ሲያበቁ ጽንፈኛ እስላማዊውን ቡድን ከያዛቸው ካብዛኞቹ ግዛቶች አባረሩት። የኢትዮጵያ ሰራዊት እዚያው ሶማሊያ ውስጥ ለሁለት አመታት ያህል ቆየ። ከዚያም ወዲህ የኢትዮጵያ ወታደሮች በየጊዜው በድንበሩ አካባቢ አልሸባብ ላይ ጥቃት ያደርሳሉ። የፕሬዝደንት ባራክ ኦባማ የብሔራዊ ጸጥታ አማካሪ ሱዛን ራይስ ባለፈው ረቡዕ ሲናገሩ ዩናይትድ ስቴትስ የዘንድሮውን የኢትዮጵያ ምርጫ በተመለከተ ስለ ሂደቱ ትክክለኛነት የተወሰነ ስጋት አላት ካሉበት ለዘብ ያለ ነቀፋ በስተቀር ሌላ ያሉት የለም። ባለም አቀፍ ቀውስ አስወጋጅ ቡድን ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ጉዳይ ምክትል የፕሮግራም ኃላፊ የሆኑት ኢጄ ሆጅንግዶር ምንጊዜም ቢሆን ኢትዮጵያ በጸጥታ ጉዳይ እንድትተባበራችሁ ከፈለጋችሁ መንግስቴ ላይ በአደባባይ በይፋ ከልክ ያለፈ ነቀፋ ማቅረብ የለም የሚል እጅግ ጠንካራ አቋም ይዛ ነው ዩናይትድ ስቴትስን የምታነጋግረው። ለፕሬዝደንት ኦባማ ሁለቱን በትክክል አመዛዝኖ መያዙ ቀላል አይሆንላቸውም ብለዋል።
እንደ ዓለም አቀፍ ቀውስ አስወጋጅ ቡድን ICG ቢሆን አሉ ሚስተር ኢጄ ሆጅንዶር፣ መሄድ ያለባቸው ወደ ሌሎቹ ሀገሮች ለምሳሌ ባለፈው መጋቢት ዲሞክራሲያዊ ምርጫ ወደ አካሄደችው ወደ ናይጄሪያ ቢሆን ይሻል ነበር። እርግጥ ፕሬዝደንቱ ከኢትዮጵያ ጋር የሚመክሩባቸው ተገቢ የሆኑ የጸጥታ ጉዳዮች አሉ። ያም ቢሆን መንግስቱን ስለ ዜጎቹ አያያዝ ጫን ሊሉበትም እንደሚችሉ ጥርጥር የለውም ብለዋል።
በጆርጅ ሜሰን ዩኒቨርሲቲ የግጭት ትንተናና አፈታት ተባባሪ ፕሮፌሰር የሆኑት ተረንስ ላይንስ ፕሬዝደንቱ ጫን ካሏቸው መሪዎቹ እሺ ብለው የሚቀበሉበት እድል ሊኖር እንደሚችል ያምናሉ። ይሄ ጉብኝት ለኢትዮጵያ መሪዎች በጣም ትልቅ ነገር ነው። የዲፕሎማሲ እውቅናውን የዩናይትድ ስቴትስን ፕሬዝደንት ማስተናገድ የሚያተርፍላቸውን መልካም ስምም ይፈልጉታል። ያ ለፕሬዝደንቱ ከመሪዎቹ ጋር የሚያደርጉትን ውይይት አቅጣጫ ለማስያዝና ጠንከር ብለው ተሰሚነት ለማግኘት እድሉን ይከፍትላቸዋል ያሉት ተረንስ ላይንስ፣ በዚህ መልኩ በሚደረጉ ፖሊሲ ነክ ውይይቶችና ክርክሮች ውስጥ የፖለቲካ ሜዳውን ክፈቱ፣ ለሲቪል ማህበረሰብ ድርጅቶችና ለመገናኛ ብዙሃን የበለጠ ነጻነት ስጡ የሚለው መካተት ይኖርበታል ብለዋል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኢትዮጵያና ኬንያ ውስጥ በማድረግ ላይ ያሉት ጉብኝት አንዱ አካል የሆነው የንግድና መዋዕለ ንዋይ ግንኙነት ነው። ዩናይትድ ስቴትስ ከኢትዮጵያ ጋር በኃይል ልማት፣ በግብርና፣ በንግድ፣ በጤናና ሌሎች ዘርፎችም ለመተባበር የሚያስችሏት ፖሊሲዎችን ቀይሳ ተግባራዊ እንቅስቃሴ ከጀመረች ቆይታለች። ፕሬዚደንት ባራክ ኦባማ በኢትዮጵያ ጉብኝታቸው ከጸጥታና ደህንነት እንዲሁም ከዲሞክራሲ ተቋማት ግንባታ ባሻገር የምጣኔ ሀብት ግንኙነት ላይ ያተኩራሉ። ሄኖክ ሰማእግዜር ከ30 ዓመታት በላይ በዓለም ባንክና ሌሎች የዓለም አቀፍ ልማት ድርጅቶች የሰሩትን የምጣኔ ሀብት ባለሙያ ዶክተር አክሎግ ቢራራን በእንግድነት ይዟል። ዶክተር አክሎግ በቅድሚያ የፕሬዚደንት ኦባማን የኢትዮጵያ ጉዞ ወሳኝ አምዶች የተባሉትን በማብራራት ይጀምራሉ።
የኢትዮጵያና የአሜሪካ ግንኙነት የኢትዮጵያ ሕዝብ እንደሚያውቀው የተመሰረተው አስተዋይ በነበሩት በአጼ ምኒልክና በፕሬዚደንት ሮዝቬልት መካከል በተደረገው በ1903 ስምምነት መሰረት ነው። እንግዲህ የፕሬዚደንት ኦባማን ጉብኝት የተለየ የሚያደርገው በስልጣን ላይ ያለ የአሜሪካ መሪ ኢትዮጵያን ሲጎበኝ የመጀመሪያ መሆናቸው ነው። ይሄ ታሪካዊ ያደርገዋል እና ታሪካዊ መሆኑን መዘንጋት የለብንም። መሄዳቸው እኔ እንደሚመስለኝ ጥቅሞችም ጉዳቶችም አሉት። አንዱ በጥቅሙ አንጻር በመናይበት ጊዜ የሚጎበኙት ኢትዮጵያን ነው። ኢትዮጵያን ሉዓላዊ ሀገር፣ አንድ ወጥ ሀገር መሆኗን የሚያሳይ፣ የአፍሪካ መዲና መሆኗን የሚያሳይ መሆኑ በጣም ጥሩ ነው። በሌላ በኩል ደግሞ ብዙ ኢትዮጵያውያን እንትን የሚሉት አገር ቤትም ያሉ የሚቆጩበት ምንድን ነው? ጉዳት ይኖረዋል። ምክንያቱም ሁለገብ የሆኑ ችግሮች ስላሉ እነዚህን ችግሮች እንዴት አድርገው ይመለከቷቸዋል የሚለው ጥያቄ በአእምሮ ውስጥ ይብላላል። ይህንን እንዲያው እንደ መግቢያ ሆኖ ለመንደርደሪያችን እንዲሆን ነው እና ወደ ንግዱና ወደ ኢንቨስትመንቱ ሄዳለሁኝ ከዚያ በኋላ።
መልካም። እንግዲህ በንግድና በኢንቨስትመንቱ እንነጋገር ከተባለ በየአመቱ ከ700 እስከ 800 ሚሊዮን ዶላር የሚሆን የምግብ እርዳታ በጤና በትምህርትና በሌሎች ዘርፎች ኢትዮጵያ ውስጥ እንዲውል የዩናይትድ ስቴትስ መንግስት ድጋፍ ይሰጣል። እንደው በአጠቃላይ ደግሞ በአፍሪካ ያለውን ብንመለከት የዩናይትድ ስቴትስና የአፍሪካ ድርጅቶች ተባብረው በመስራታቸው የውጭ መዋለ ንዋይ ፍሰቱ ባለፈው አመት ወደ 80 ቢሊዮን ዶላርስ ደርሷል። ይህንን ደግሞ ከቻይና ጋር ስናነጻጽር በእርግጥ ዩናይትድ ስቴትስ አንደኛ የአፍሪካ የምጣኔ ሀብት አፍሳሽ ብትሆን የመዋለ ንዋይ አፍሳሽ ብትሆንም ቻይና በንግዱ ዘርፍ ከ200 ቢሊዮን ዶላርስ በላይ ነው አፍሪካ ጋር ያላት የንግድ ግንኙነት። እስቲ ይህንን እንመልከትና ፕሬዚደንቱ በዚህ ጉብኝታቸው ምን ሊያሳኩ ያስባሉ ይህንን ለማስተካከል ወይም ለማሻሻል?
መጀመሪያ ገንቢ ከሆነው የአሜሪካ አስተዋጽኦ ላይ ልጀምር። ምንም እንኳ በአገዛዝ ውስጥ አንገባም ብለው ቢናገሩም፣ በሰብአዊ መብቶች አንገባም ብለው ቢናገሩም፣ ነገር ግን ለሰብአዊ አገልግሎት ለሁማኒታሪያን እርዳታ ድጎማ የሚደረገው ድጋፍ ጠቃሚነት እንዳለው እኛ ኢትዮጵያውያን እናውቃለን። በታላቁ ረሀብ ጊዜ ያደረጉት አስተዋጽኦ ከፍተኛ ነበር። በየአመቱ የሚሰጡት ከ700-800 ሚሊዮን ድረስ የሚደርሰው ገንዘብ በአብዛኛው ለትምህርት፣ ለምግብ፣ ለጤና አገልግሎት የሚውል ነው እና በዚህ አንጻር በሚታይበት ጊዜ በሰው ኃይል ስልጣኔ አሜሪካ ለኢትዮጵያ ያደረገችው አስተዋጽኦ እጅግ በጣም ከፍተኛ ነው። በዚህ በኩል የሚመሰገን አስተዋጽኦ አድርጓል ለማለት ይቻላል። አሜሪካ እንግዲህ በንግድ በኩል ከኢትዮጵያዊ አንጻር በማይበት ጊዜ ቻይናዎችም ይሁኑ አሜሪካኖች በአፍሪካ ውስጥ ያላቸው ሚና እና መወዳደር ሳይሆን አከራካሪ የሚሆነው የአፍሪካ አህጉር እንደ አህጉርነቷ፣ አፍሪካውያን እንደ አፍሪካዊነታቸው፣ ኢትዮጵያውያን እንደ ኢትዮጵያዊነታቸው ምን ጥቅም ያገኛሉ ከሚለው ላይ ነው ለማተኮር የምፈልገው። እርግጥ ነው ቅድም እንዳሉት በንግድ በኩል በሚታይበት ጊዜ የአሜሪካና የቻይና መወዳደር እንደው በንግድ በኩል በ2011 ዓ.ም እንደ አውሮፓ 125 ቢሊዮን ነበር ከአፍሪካ ጋር የነበረው የንግድ ሂሳብ። የቻይና በዚያው አመት 166 ቢሊዮን ነበር። ከዚያ ቀጥሎ በ2012 99 ቢሊዮን ነው የአሜሪካ ከአፍሪካ ጋር ያለው። የቻይና ወደ 200 ቢሊዮን ደርሶ ነበር። በ2013 ወደ ታች እያቆለቆለ ሂዶ የአሜሪካ 85 ቢሊዮን፣ የቻይና ግን ጠምሮ ወደ 210 ቢሊዮን ደርሷል። አሁን የቻይና ፕሬዚደንት ባቀረቡት ስሌት መሰረት ከአፍሪካ ጋር የሚኖረው የንግድ ልውውጥ በ2020 ወደ 400 ቢሊዮን ይደርሳል የሚል ነው እና በንግድ በኩል ያለው የማያሻማ የቻይና ቀዳሚነት አለ። ደግሞ በኢንቨስትመንት በኩል ሲታይ ብዙዎቻችን የማናውቀው ቻይና አሜሪካን በልጣ ይሄዳለች የሚለው አከራካሪ ነው። እንዲያውም አሜሪካኖች በነዳጅ ዘይት በኩል፣ በጋዝ በኩል፣ ማዕድን በኩል የሚያደርጉት ኢንቨስትመንት በጣም ግዙፍ ነው። ከፍተኛ የሆነ አስተዋጽኦ እያደረጉ ነው በአፍሪካ ውስጥ። በኢትዮጵያ ውስጥ በሚታይበት ጊዜ በጣም ከፍተኛ የሆኑ እውቅና ያላቸው ድርጅቶች ይሳተፋሉ። ለምሳሌ ቦይንግ በአውሮፕላን በኩል፣ ኮካ ኮላ፣ ፔፕሲ ኮላ፣ ካተርፒላር፣ ጆን ዲር፣ ፕሮክተር አንድ ጋምበል፣ ጆንሰን አንድ ጆንሰን የመሳሰሉት ብዙ ድርጅቶች በኢትዮጵያ ውስጥ ይሳተፋሉ። ጀነራል ኤሌክትሪክ እንደዚህ የመሳሰሉት። ስለዚህ በኢንቨስትመንት በኩል ፕሬዚደንቱ፣ በንግድ በኩል ፕሬዚደንቱ ለአፍሪካውያን ለኢትዮጵያውያን የሚያስተላልፉት መልእክት ምንድን ነው የሚለውን እንደው ሳንሰላስለው እኔ እንደሚመስለኝ እንዲሁ ዝም ብሎ አፍሪካንን በቻይናና በአሜሪካ መካከል የምትሽከረከር አህጉር አድርጎ ማየቱ በጣም ጉዳት አለው። ይህን የምልበትም ምክንያት እንደው የኢኮኖሚክ ታሪኩንም ብናየው አፍሪካውያን አሁንም ቢሆን የቻይናን አስተዋጽኦ የአሜሪካን አስተዋጽኦ በጣም ከፍተኛ የሆነ የኢኮኖሚና የፖለቲካ ጭነት ወይም ጫና የሚያደርጉ ሀገሮችን አስተዋጽኦ በጣም ይጠራጠራሉ።
እስቲ በዘርፍ በዘርፍ እንመልከት።
እሺ፣
ቀዳሚው እንግዲህ በአፍሪካና በዩናይትድ ስቴትስ መካከል ንግድና የሥራ ቁርኝትን ለመፍጠር እንግዲህ ባለፉት 15 ዓመታት ሲሰራ የቆየው ነጻ የሆነ የቀረጥና የታሪፍ ስምምነት አጎዋ አለ። አጎዋ እንግዲህ በስፋት ብዙ ለውጦችን ለማምጣት የቻለ የንግድ ስምምነት ቢሆንም ብዙ የሚቀሩት ደግሞ መሻሻል የሚገባቸው ጉዳዮች ያሉበት ሕግ ነውና የአፍሪካ እሴት የተጨመረባቸው የግብርና ምርቶች ወደ ዩናይትድ ስቴትስ ገበያ የሚገቡበትን መንገድ እንመልከት። ምን ይመስላል አጎዋ? እስካሁን ባለፈው 15 ዓመታት ምን ጥቅም አስገኘ ለአፍሪካውያን ለአሜሪካውያንስ?
ዘገባው የሚያሳየው ምንድን ነው? 2008 ዓመተ ምህረት የኢኮኖሚው ቀውስ በመጣበት ጊዜ ጀምሮ ከዚያ ወዲህ ያለው በንግድ በኩል ያለው ተስፋ የዚህን ያክል በሚያመርቂ በሆነ ሁኔታ ከፍ እያለ አልሄደም ነው የሚለው። ነገር ግን ድሮ ወደ አሜሪካ ሊገቡ የማይችሉ ጥራጥሬዎች፣ ጨርቃ ጨርቆች፣ ሌሎችም ቡና፣ ይሄ ፕራይመሪ ኮሞዲቲስ የሚባሉት ጥራጥሬ እቃዎች ቀስ በቀስ በከፍተኛ ደረጃ ወደ አሜሪካ መግባት ጀምረዋል የሚል እንትን አለ። በዚህ በኩል በየገበያው ስንሄድ የምናያቸው የአፍሪካ ቁሳቁሶች አሉ። ስለዚህ አልሰራምም ለማለት አይቻልም።
የሚቀሩ ክፍተቶች አሉ። ያው የሚያሳዩትም ቁጥሮቹ አሁን እንግዲህ የአጎዋ ሀገሮችን ብንመለከት ከአፍሪካ የሚላከው የወጪ ገበያ በ300% ነው ያደገው። ግን በአጎዋ እንግዲህ በርካታ የስራ እድሎችን እንዲሁም የወጪ ገበያዎችን እድል እንዲከፍት ታስበው ቢሆንም 90% የሚሆነው ደግሞ የወጪ ገበያ ከነዳጅና ከተፈጥሮ ማዕድናት የሚገኙ ምርቶች ወደ ዩናይትድ ስቴትስ የሚመጡበት ስለሆነ በአጠቃላይ በተለይ ግብርናውንና ግብርና መር የሆነውን ኢንዱስትሪ የአፍሪካ ምጣኔ ሀብት በእርግጥ ከዩናይትድ ስቴትስ ገበያ ጋር ለማቆራኘት የሚደረገው ጥረት ላይ የተደቀኑ ፈተናዎች እንዳሉ ከመጠቆም አንጻር ነው ያን ያነሳሁት።
አዎ፣ ልክ ነው። ይሄ የሆነበት ምክንያት ምንድን ነው? አብዛኛዎቹ ተጠቃሚ የሆኑ አገሮች አፍሪካ ውስጥ ዘይት የሚያመርቱ ሀገሮች ናቸው። ብረታ ብረት የሚያመርቱ ሀገሮች ናቸው። እንቁ፣ ወርቅ፣ ወዘተ የመሳሰሉ ነገሮች የሚያመርቱ ናቸው እና የገበያው መጠን በጣም በከፍተኛ ደረጃ 66% ይመስለኛል የዘይት ዋጋ ወደ ታች የወረደው። ያ በሆነበት ጊዜ እነዚህ ሀገሮች ተጎድተዋል የሚል እንትን ዘገባ አለ። እንግዲህ የአፍሪካ አህጉር በአብዛኛው በእርሻ የተመሰረተ ምርት ወደ ውጭ የመላክ እድል መከፈቱ ነው የሚለው በምናይበት ጊዜ፣ ይሄ ማለት እንግዲህ የምግብ ውጤት እያደገ ቢሄድ ከአፍሪካ ወደ አሜሪካ ለመላክ ይቻላል አይቻልም የሚለው ራሱ ጥያቄ ነው። የአሜሪካ የምግብ አምራች ናት። ስለሆነም በዚያ በኩል አፍሪካውያን የሚያመርቱት የምግብ ውጤት አሜሪካ ውስጥ ገብቶ አመርቂ የሆነ ውጤት ያስገኛል የሚለው አከራካሪ ነው። ተወዳዳሪ የሆነ እንትን ያለው የአሜሪካ ኢኮኖሚ ራሱ መሰረቱ አመራሩ ምንድን ነው? የግብርና ክፍሉን የሚጠባበቅ እንትን ነው ያለው አሜሪካ ውስጥ ያለው። ስለዚህ በሱ በኩል ማነቆ አለ። ግን ልክ የምስራቅ ኤዥያ አገሮች እንዳደረጉት ቀደም ሲል ጃፓን፣ ከዚያ በኋላ ኮሪያ፣ ሌሎችም የምስራቅ ኤዥያ ሀገሮች፣ ከዚያ በኋላ ቻይና እንዳደረጉት የምርት ውጤቶች የኢንዱስትሪ ውጤቶች ወደ አሜሪካ ሊገቡ ይችላሉ አይገቡም? ይህንን አጓንን ተጠቅሞ ይቻላል ብዬ ነው የምገምተው።
ዶክተር አክሎግ በነገው ምሽት ይመለሳሉ። አጠር ያለ ቀሪ ክፍል ይኖራል። እናመሰግናለን ዶክተር አክሎግን ለማብራሪያቸው። በነገራችን ላይ ኬንያ የሚገኘው ኢትዮጵያዊ በዛ ያለውን የፕሬዚደንት ባራክ ኦባማ አቀባበል አስመልክቶ ሊነግረን የተዘጋጀው ነገር ለጊዜው በሰዓት ጥበት ምክንያት ለዛሬ ሊተላለፍ አልቻለም። በነገ ምሽት ይዘንላችሁ እንቀርባለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም ይህንንም ሌሎችን ዝግጅቶች ታገኛላችሁ። እስከ ማጠቃለያ ዜናው አሬታ ፍራንክሊን እንጋብዛችሁ። Respect. ሪስፔክት የአሬታ ፍራንክሊንን ጣዕመ ዜማን የሰማችሁት። ቆንጅት አንቺነሽ ቆፋ ፍሬሽ ካለበት ቦታ ያወጣሽው ይህንን እና ለምን ይሆን የጋበዝሽን?
ፕሬዚደንት ባራክ ኦባማ የምርጫ ዘመቻቸውን መጀመሪያ ሲመረጡ የምርጫ ዘመቻቸው አጃቢ ሙዚቃ ነበር።
በጣም ጥሩ ነው።
ያን ለማስታወስ ነው።
ስለዚህ ኢትዮጵያ እስካሉ ድረስ አሁን ማምሻውንም ትንሽ በዚች እየተዝናኑ እንዲቆዩ ነው ማለት ነው።
ጥሩ ሀሳብ ነው።
ለማጠቃለያ ወደ አንቺ ልመልስ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ማምሻውን አዲስ አበባ ገብተዋል። በአዲስ አበባ በሚያደርጉት የሁለት ቀን ቆይታ ሽብርተኝነት፣ ሰብአዊ መብቶችና የደቡብ ሱዳን የእርስ በርስ ጦርነትን በተመለከቱ ጉዳዮች ላይ ያተኮሩ ንግግሮችን ያደርጋሉ። ፕሬዚደንት ባራክ ኦባማ አዲስ አበባ ቦሌ አውሮፕላን ማረፊያ ሲደርሱ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አቀባበል አድርገውላቸዋል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ የቻይናና የግብጽ ኤምባሲዎች በሚገኙበት ሆቴል አቅራቢያ መኪና ላይ የተጠመደ ቦምብ ፈንድቶ ቢያንስ 13 ሰዎችን ገደለ። ሞቃዲሾ አውሮፕላን ጣቢያ አጠገብ በሚገኘው ጀዚራ ሆቴል ኢላማ ያደረገው ፍንዳታ የሶማሊያው ጽንፈኛ ቡድን አልሸባብ ኃላፊነቱን ወስዷል። ሆቴሉ ከውጭ ዲፕሎማቶችም ሌላ ጋዜጠኞችና የውጭ አገር ሰዎች የሚያዘወትሩት እንደሆነ ታውቋል። ሰሜን ምስራቅ ናይጄሪያ ውስጥም አንዲት አጥፍቶ ጠፊ በላዩዋ ያለበሰችውን ቦምብ ገበያ መሀል አፈንድታ ቢያንስ 14 ሰዎችን ገላለች። ወደ 50 የሚሆኑ መቁሰላቸው ተነግሯል። ፍንዳታው የደረሰው ዮቤ ክፍለ ሀገር ዳማቱሩ የምትባለው ከተማ ሲሆን ለጥቃቱ ኃላፊነት የወሰደ ወገን የለም። በጎረቤት ካሜሩንም እንዲሁ ማሩዋ በምትባል የሰሜን ካሜሩን ከተማ ትናንትና በደረሰ አጥፍቶ ጠፊ ቦምብ ፍንዳታ ቢያንስ 20 ሰዎች መገደላቸውን የሀገሪቱ መንግስት ባለስልጣናት አስታውቀዋል። ከአራት ቀናትም በፊት በዚቹ ከተማ በደረሱ ሁለት አጥፍቶ ጠፊ ቦምብ ጥቃቶች ቢያንስ 20 ሰዎች እንደተገደሉ ይታወሳል። ተዝናኞች በሚያዘወትሩት አንድ የምሽት ክበብ ይሄኛውን ጥቃት ያደረሰችው አንዲት ታዳጊ ወጣት እንደሆነች ነው ዜናው የጠቆመው። 70 ሰዎች ቆስለዋል ተብሏል። ኃላፊነት የወሰደ ወገን የለም።
አመሰግናለሁ ቆንጅት ለማጠቃለያ ዜናው። እንግዲህ ጥቂት ደቂቃ ትቀረናለች እስከ ዝግጅታችን ፍጻሜ። አሁን ከአዲስ አበባ ላይ ከምሽቱ 3 ሰዓት ከ58 ደቂቃ አካባቢ እየሆነ ነው። የስ ዊካን ታስታውሳላችሁ። ፕሬዚደንት ባራክ ኦባማ የዚህ ጣዕመ ዜማ ተዋናይ ናቸው። ፍትህ፣ እኩልነት፣ ዲሞክራሲ ይላሉ። የስ ዊካን ይቻላል።
It was a creed written into the founding documents that declared the destiny of the nation. Yes, we can. It was whispered by slaves and abolitionists as they blazed the trail toward freedom. Yes, we can. Yes, we can. It was
sung. የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ፕሮግራሙን የመራችልን ጽዮን ግርማ ነች። ቴክኒሻኑ ጀስትን ትዋይት ነው።
በመላ ባልደረቦቻችን ስም የምንሰናበታችሁ ቆንጂ ይታይና
ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ጤና ይስጥልን።
በደህና ደሩ።
ዊልያም ጆን ሌጀንድ፣ ሌሎችም ድምፃውያን ሸኙናል።
Yes we can.
Yes we can.
Yes we can.
Yes we can.
Oh.
Yes we can.
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 Yes we
can. Yes we can. The opportunity. The prosperity. Yes we can. The opportunity.
This program has come to you from the Voice of America, Washington.